ሰላም ጤና ስጥልኝ እንደምን አምሽታችኋል የሁድ ምሽት ሚያዝያ 16 2014 ዓ.ም ፊጋቢና በየ መስተናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ ለምላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው አደረሳችሁ እያልን የዛሬው መስተናዶ በመምራት ኤደን ገረመው በቅንብሩ ኤልያስ አስማረ ከመላው አሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁ ዘልቃለሁ ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን መርጠን ወደ እናንተ ይዘን መተናል አብራችሁን ሁኑ በዚህ ሳምንት ውስጥ ከተላለፉ ዘገባዎቻችን መካከል ለምሽቱ ቀዳሚ ያደረግነው ብሬነጋው ባዛር የተሰኘው ባዛርን ነው። ኢትዮጵያውያን ስራ ፈጣሪ ወጣቶችን በማበረታታት የራዕያቸው ከፍታ ላይ እንዲደርሱ እድል የመፍጠር ዓላማ ያነገበው የነገው ባዛር በርካታ አምራቾችና ሸማቾች የሚገናኙበት ነው። የአዲስ አበባ ዘጋቢያችን ኬኔዲ አባተ ታዲያ የባዛሩን ተሳታፊዎች አነጋግሮ ዘገባ አድርሶን ነበር።
ባንስተኛና ጥቃቅን ተደራጅተው የተለያዩ ምርቶችን የሚያመርቱ እንዲሁም ሌሎች የፈጠራ ባለሙያ ወጣቶች የሚሳተፉበት ባዛር ነው። በኢትዮጵያውያን ወጣቶች በአገር ውስጥ የሚመረቱ የእደ ጥበብና ሌሎች የፈጠራ ውጤቶችን ለማበረታታት ሀያት ሪጀንሲ ሆቴል ያለ ክፍያ ባዘጋጀው ስፍራ በወር አንድ ቀን ይካሄዳል። የነገው ባዛር ወጣት አዲስ ምዕራፍ ከባዛሩ አዘጋጆች መካከል አንዱ ነው።
የነገው ባዛር የሚለውን ስም የመረጠው ለምንድን ነው? አሁን ጥቃቅንና አነስተኛ ቢሆኑም ትንሽ ጊዜ በኋላ ከፍ ያሉ ድርጅቶች ስለሚሆኑ የነገው ነው የተባሉት ማለት ነው። እና ፕሮጀክቱን የጀመርነው በአዲስ አበባ ውስጥ ላሉ ወጣቶችና ሴቶች የነሱን ህይወት ቡስት የማድረግ ፕሮግራም ውስጥ ነበረ። ይሄን ሀሳብ ያመጣ ነው። ምናልባት እንደዚህ አይነት ስሞል ቢዝነስ የከፈቱትን ለምን አዲስ ገበያ ቢያገኙ ንግዳቸውን አሳድገው ወደ ተሻለ ቦታ መድረስ ይችላሉ በሚል ነው ፕሮጀክቱ የተቀረጸው።
የከንፈር መዋቢያና ደህንነት መጠበቂያ ቻፕስቲኮችን በራሷ ያመረተች ለገበያ እንደምታቀርብ የምትገልጸው ወጣት ሂላሪያ በርናርዲ በነገው ባዛር ላይም የፈጠራ ውጤቷን አቅርባ በሽያጭ ላይ እያለች ነው ያገኘናት።
ሊፕ ግሎስ ነው ቻፕስቲክ የሰራሁት። በሁለት አይነት ፍሌቨር ነው የሚሰራው፣ በስትሮቤሪ እና በቸሪ። አንድ ሀሳቡ የመጣልኝ ሁሌ ሊፕ ግሎስ አለኝ ከኔ ጋር እና አገር ውስጥ በቃ አጣው ደና ሊፕ ግሎስ። ከውጭ የሚመጣው በጣም ተወደደብኝ እና አፎርደብል የሚባለው በጣም ኳሊቲ የለውም። ሶ እቺን ሰራት እና ኳሊቲውም ደና ነው፣ ዋጋውም ጥሩ ነው፣ ብዙ ሰው አፎርድ ማድረግ ይችላል። ሁሉ ነገሩን ዲዛይኑም ውስጡም ኤቭሪቲንግ ራሴ ነው ያሰራት።
ወጣት ሂላሪያ ባዛሩ ስለሚፈጥርላት እድል ደግሞ እንዲት አስረዳለች።
እንደዚህ አይነት ባዛሮቹ በጣም ደስ ይለኛል። ቢካዝ ለኔ ብቻ ሳይሆን ለሁሉም ወጣቶች እና ለሁሉም አንትረፕሪነሮች ላይክ ኦፖርቹኒቲ ቦታ ይሰጠናል ቱ ፕሮስፐር ቱ ሾው አወር ፕሮዳክት። በቃ ለኮኔክሽንስ ነው እና በጣም እድል ነው።
ወጣት ህላል ታምራት ደግሞ ጤፍና ሌሎች ግብአቶችን በመጠቀም ያዘጋጀችውን የተለያዩ አይነት ብስኩቶችን ይዛ ነው በባዛሩ የቀረበችው።
እነዚህን ፕሮዳክቶች እኔ ነው የምሰራቸው። ፕሮዳክቶችን ከሁለት ከጤፍ የምንሰራቸው አሉ፣ ከስንዴ የምንሰራቸው አሉ። ከስንዴ ዱቄት ኢነርጂ እና የምግብ ይዘታቸውም ከፍ ያለ ነው። ከአጃና ከጤፍም እንደዚሁ የምንሰራቸው አሉ። ከጀመርን አንድ አመት ሆኖናል። አሁን ባለን በትንሹ ጥሩ ነው ገበያ ያለው። ፕሮዳክቱን በጣም ይወደዳል። ቅድም ካያቸው አላቅም ብዙ ሰው እየቀመሰ በጣም ደስ ብሎት ነው እየገዛና እየሄደ የነበረው እና እንደዚህ አይነት ቦታዎች ደግሞ ጥቅማቸው ምንድነው? ከተለያየ ሰዎች ጋር ኮንታክት ይፈጥርልናል እና ከፍ ያለ ወደ ቤከሪ ለማደግ ብዙ እድሎችን ይሰጠናል።
የተለያዩ የፈጠራ ውጤቶች የሚቀርቡበትን ይህን ባዛር ኢትዮጵያውያን እንዲሁም የውጭ ዜጎች በብዛት ይጎበኙታል፣ ያሻቸውንም ይሸምቱበታል። ከጎብኚዎች መካከል የሆነው ሊዮን ባርሌ ስለ ባዛሩ አስተያየቱን ሰጥቶናል።
ያው የመጀመሪያ ጊዜ አይደለም የምመጣው እዚህ ባዛር እና ሁሌ አዲስ ነገር አያለሁ። ሁሌ ነው የምደሰተው በመገኘቴ። አዲስ አበባ ውስጥ ነው ያደግኩት እድሜ ልክ፣ ግን ቅርብ ጊዜ ነው አሁን ባዛሮቹ እንደዚህ አዲስ ነገሮች ማቅረብ መጀመር የጀመሩት። አላየንም ነበር ከዚህ በፊት ሜድን ኢትዮጵያ የሚል ሌበሎች እዚህ የሚሰሩት በፓሽን የሚሰራ እቃ ቅርብ ጊዜ ነው የሚታዩት ያለው እና የነገው ባዛር ፕላትፎርም እየሰጠ ነው ለብዙ ሰው ይህንን ነገር እንዲያቀርብ እና በጣም ደስ የሚል ነገር ነው።
ለበርካታ የፈጠራ ባለሙያዎች እድል ለመፍጠር በሚል አንድ የፈጠራ ባለቤት በባዛሩ መሳተፍ የሚችለው ሁለት ጊዜ ብቻ ነው። ከዚህ ቀደም በዚህ ባዛር ላይ ለሁለት ጊዜያት በመሳተፍ ውጤታማ መሆኗን የምትገልጸው ወጣት አርሴማ ፋሲል አሁን ደግሞ ባዛሩን በመጎብኘት ላይ ነች።
እዚህ ባዛር ላይ ሁለቴ ተሳትፌያለሁ። የመጀመሪያው ላይ ከሰምር ቾይስ አዋርድ አሸናፊ ነበርኩኝ፣ በጣም አሪፍ ነበር። ሁለተኛው ላይም ስሳተፍ በጣም ቆንጆ ነበረ። ብዙ ካስተምሮች አሉ። ብዙ ካስተምሮች እናገኛለን። ከዚህም ከወጣን በኋላ ብዙ ቃ የሚገዙ ሰዎች ይኖራሉ። እንዲሁም ደግሞ ለራሳችን ብራንዳችንን ለማስፋት በጣም አሪፍ ኦፖርቹኒቲ ነው። ያኔ አሁን ባለበት ደረጃ ላይ ብዙ ካስተምሮች እንዲኖሩኝ አድርጓል።
ለበርካታ የፈጠራ ባለሙያዎች የገበያ ትስስር በመፍጠር ላይ የሚገኘውና በወር አንድ ቀን የሚካሄደው የነገው ባዛር ከተጀመረ ወራትን አስቆጥሯል። ባዛሩን ሰፋ ባለ ቦታ በማዘጋጀትና በየወሩ ለቀናት እንዲካሄድ በማድረግ ስራ ፈጣሪ ወጣቶችንና ሸማቾችን ይበልጥ ለማቀራረብ አቅደው በመስራት ላይ መሆናቸውን አዘጋጆቹ አውግተውናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከጋቢና ቪጋ ስለሆናችሁ እናመሰግናለን። በድጋሚ እንኳን ለትንሳኤ በዓል አደረሳችሁ። መልካም አውደ አመት ይሁንላችሁ። ሁለተኛ ያደረግነው የ2013 እና 14 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተና ከወሰዱ በኋላ ለወራት ቤታቸው የተቀመጡ ተማሪዎች ለስነ ልቦና ጉዳት እየተዳረጉ መሆናቸውን ገልጸዋል። ወላጆችም ደግሞ የልጆቻችን ጉዳይ እያሳሰበን ነው ብለዋል። ትምህርት ሚኒስቴር በዚህ ሳምንት መግቢያ ላይ የዩኒቨርሲቲ ውጤት ያመጡ ተማሪዎች የተመደቡበትን ዩኒቨርሲቲዎች በቀጥ ጣዮቹ ቀናት ውስጥ እንደሚያሳውቅ አመላክቶ ነበር። እንዲህ ያሉ ሁኔታዎች ላይ መዘናጋቱ ደግሞ ስነ ልቦናዊ ችግርን እንደሚያስከትሉ የስነ ልቦና ባለሙያ ዳዊት ባዬ ገልጸዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች።
ተማሪ አብዲ በቀለ የ12ኛ ክፍል መልቀቂያ ፈተና ወስደው የዩኒቨርሲቲ መግቢያ ውጤት አምጥቶ ምደባውን እየተጠባበቀ ይገኛል። ተማሪው ምደባው በመዘገየቱ ከአዳማ ወደ መቱ ከተማ በመመለስ ቤተሰቦቹ ጋር እንደተቀመጠ ገልጸዋል።
ጊዜ ቤት ውስጥ ነው የማሳልፈው፣ ግን ብዙ ጊዜ ቤት ስለተቀመጠን ልጆች እና ምናል ባለ ቦታ እንደዚህ አካባቢ ላይ ወጣ ወጣ መለስ ስለሚኖር እሱ ላይ ጉዳት ሊኖር ይችላል ብዬ አስባለሁ። የ12ኛና የ11ኛ ትምህርት ደግሞ ወደ ዩኒቨርሲቲ ብንገባ ኑሮ ይህን ያህል አይረሳም ነበር እና በዛ ላይ ጉዳት
ተማሪው በህይወቱ ካቀደው እቅድ አንድ አመት ከንቱ ሆኖ እንዳለፈውም ተናግረዋል። ተማሪ ሲፈን ፊጣ ተማሪዎች ከትምህርት ውጪ ወራት እንዲሁም አንድ አመት መቆየት ከባድ ስነ ልቦናዊ ጫና ያሳድራል ስትል የራሷን ተሞክሮ አጋርታለች።
የተፈተነው በ2014 ዓ.ም ወደ ሁለተኛ ወር ሊገባደድ ማለት ነው። ያንን የተፈተነው መፈተን የነበረብን ደግሞ በ2013 ነበር። ውጤት ከመጣ በኋላም ቶሎ እንመደባለን ብለን እየጠበቅን ነበር። እንዳሰብነው አልሆነም። እስካሁን አልተመደብን፣ ቤት ሆነን ነው እያሳለፍን ያለው። ይሄ ደግሞ በጣም ጉዳት አለው ለተማሪ። እንደውም እኔንም ጎድቶኛል። ምክንያቱም እኔ ያቀድኩት ነገር አለ። በ2014 ዓ.ም ደግሞ አንደኛ አመት ዩኒቨርሲቲ ጨርሳለሁ ብዬ አቅጄ ነበር። ግን እስካሁን አሁን እንግዲህ ስምንተኛ ውስጥ ነን። እስካሁን አልገባንም። ገና ይቀረን 4 ወር ብቻ ነው ማለት ነው ለ2014 ሊያልቅ። እኛ ግን ገና አንድም ብለን አልጀመርንም ትምህርት፣ እንደውም አልተመደብንም። ስለዚህ ያቀድኩትን ነገር ስላላሳካሁት በጣም የስነ ልቦና ጉዳት አለው፣ ጎድቶኛል።
ቤተሰብ ልጁ በጊዜውና አስፈላጊ በሆነ ሰዓት ላይ ያቀደው ቦታ ካልደረሰ ለቤተሰብም ሆነ ለሀገር ሸክም ነው የሚሆነው ሲሉ አቶ ፊጣ ሂካ የሲፋን ፊጣ አባት መሆናቸውን የተናገሩት ወላጅ ገልጸዋል።
ትምህርታቸውን በጥሩ ሁኔታ ካልተከታተሉ የአገር ሀብት ናቸው፣ ነገ ሀገሪቷን የሚቀበሉ ተማሪዎች ናቸው። ለእነዚህ ቤት ሲቀመጡ ሜንታሊ ይጎዳሉ። እንደገና ደግሞ በቤተሰብ ላይም ጫና ይኖራል። መንግስት ነገ እነዚህ ልጆች ሀገራቸውን ሊጠቅሙ ይችላሉ፣ ጥሩ እድል፣ ጥሩ ትምህርት አግኝተው ሀገራቸውን ሊረዱ ስለሚችሉ የመንግስት ድጋፍ በጣም ያስፈልጋቸዋል ብዬ አምናለሁ።
ተማሪዎቹ የሚመለከተው አካል አፋጣኝ መፍትሄ ይስጥን ስሉም ጠይቀዋል።
የሚመለከታቸው አካላት ቶሎ ትምህርታችን እንድንጀምር ቢያደርጉን አሪፍ ነው። አሁንም ያልታወቀ ነገር ስለሆነ መቼ እንደምንመደብ የሚችሉትን ነገር አድርገው ቶሎ እንዲጠሩና ትምህርታችን እንዲያስጀምሩ ነው የምፈልገው።
ትምህርት ሚኒስቴር በበኩሉ ትናንትና ባወጣው መግለጫ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች የተመደቡበት ዩኒቨርሲቲ በቀጣዮቹ ቀናቶች ውስጥ እንዲያውቁ አመልክተዋል። አንድ ነገር በወቅቱ ማከናወን የሚገባ ሳይሳካ ከቀረ የስነ ልቦና ችግር ያስከትላል ሲሉ የስነ ልቦና ባለሙያ ዳዊት ባዬ ስለ እነዚህ ተማሪዎች ሁኔታ እንዲህ ይገልጻሉ።
ልጆች በእቅድ መምራት የሚባለው ሙሉ በሙሉ ይዘናጋሉ፣ ይቸገራሉ። ያንን ተግባራዊ ለማድረግ ነገ ይሁን ዛሬ ይሁን ከነገ ወዲያ ይሁን የምንጠራው ስለማይታወቅ ሰዎች መዘናጋትን በመሀል ሊፈጠርባቸው ለምሳሌ ትምህርቱን ጥናቱን ትተው ወደ ሌሎች ሱሶች የመግባት እድል ሁሉ ይዞ ይመጣሉ። የመጀመሪያውና ትልቁ የስነ ልቦና ጉዳት ግን ስትረስ ነው። በመካከል ምን ይፈጥራል? ውጥረት ይፈጥራል። ምክንያቱም ምንድነው እጥረት የሚፈጥረው ውጤት የተበላሸባቸው ውድዶችን እያሰቡ እነሱ የተበላሸባቸው በአቅም ማነስ ነው ወይስ ለጊዜው ስለተራዘመ ችግር ውስጥ ገብተው ነው የሚሉ እንዲህ አይነት ሀሳቦችን አምሯቸው ላይ እያመነጩ ወደ አላስፈላጊ ውጥረት ይሄዳሉ። ውጥረት ደግሞ ምን መሆን ይጀምራል ማለት ነው? እያደገ ወደ ጭንቀት ወይም ወደ አንዛይቲ ይሄዳል ማለት ነው። ስለዚህ ልጆች ወቅቱን ጠብቆ በፕሮግራማቸው መሰረት ከጓደኞቻቸው ጋር ሳይለያዩ ልክ ትምህርቱንም ሲያጠኑትንም ሳይረሱት በወቅቱ መፈተናቸው ውጤታማ እንዲሆኑ ያደርጋቸዋል።
ባለሙያው አክለው ይህ ችግር በተማሪዎችና በቤተሰብ ላይ ብቻ የሚያበቃ ሳይሆን ሀገር እንደ ሀገር የአንድ ትውልድ ክሳራ እንዳጋጠማት ይቆጠራል ሲሉ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓልን እንመኛለን። በተከታይ ያደረግነው ደግሞ የቴክኖሎጂ መሰናዶ ነው። በዚህ ሳምንት እንግዳችን የነበረው ወጣቶች የቴክኖሎጂውን መንደር ቢቀላቀሉ ለተሻለ የስራ ዋስትናና ገቢ ሊበቁበት የሚችሉበትን እድል የላቀ እንደሆነ የሚመክረው የኢቫንጋዲ ቴክ ባለቤት አቶ አዱኛ በቀለ ነው። ኢቫንጋዲ ቴክ በዚህ በዩናይትድ ስቴትስ የመረጃና ቴክኖሎጂ ሙያ ላይ የሚያገለግል ተቋም ነው። ሀብታሙ ስዩም ከአዱኛ በቀለ ጋር ያደረገው ቆይታ የሚጀምረው አዱኛ በሙያው ያገለገለባቸውን እውቅ ተቋማት ከሚዘረዝርበት ነው።
Maryland University website, yeah, Marriott Foundation and website, which is the application which መጨረሻ ላይ ደግሞ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የዲኤችኤስ ጋቨርን ዌብሳይት የራሴን ኤጀንሲ ደግሞ ፎርም አረኩና ኢቫንጋዲ ቴክ የሚል እንደዚህ ኮንሰልታንት ዌብ አፕሊኬሽን ቢልዲንግ፣ ሶፍትዌር ቢልዲንግ፣ ሞባይል አፕሊኬሽን ቢልዲንግ፣ ዲጂታል ማርኬቲንግ ምናምን የሚሰራ ኤጀንሲ ነው። እሱን አቋቋምኩና አሁን ያለሁትና ሙሉ ስራዬ እሱ ላይ ነው።
አዱኛ፣ እንደምታውቀው እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ ሰዎች በኮቪድ-19 ምክንያት ስራ አጥ ሆነዋል። ትውልደ ኢትዮጵያንም ከነዚህ መካከል ይገኙበታል። ይህ ጊዜ ትውልደ ኢትዮጵያን ወደ ኢንፎርሜሽን ቴክኖሎጂ ዘርፎች ፊታቸውን ሊያዞሩ የሚገባበት ሰዓት ነው ብለህ እንደምታምን ይሰማኛል። ይህንን የምትልበት ምክንያቱ ምንድን ነው?
ለዚህ ዋናው ምክንያት ምንድን ነው መሰለህ? በስራ ማጣትን ያስከሰተው ኮቪድ ብቻውን አይደለም። ኮቪድ የመጨረሻዋ የግመሉን ጀርባ የሰበረችው እንደምትላት አይነት ነገር ፑሽ ነች እንጂ ከዛ ከኮቪድ በፊት ራሱ እያየነው ነበረ። ቴክኖሎጂ ፊልድ ላይ የሌላችሁ ሰዎች ስራቸው አውቶሜትድ እየሆነ ነው፣ ቴክኖሎጂ እየተቀየረ ነው እና ወደ ቴክኖሎጂ ፊልድ መግባት አለባችሁ የሚለውን በጣም ለበርካታ ዓመታት ሲባል የነበረ ነገር ነበረ እና አዳዲሶቹ ስራዎች ያሉት ቴክኖሎጂ ፊልድ ላይ ነው፣ ፕሮግራሚንግ ላይ ነው፣ አርቲፊሻል ኢንቴሊጀንስ ላይ ነው፣ ዴታ ሳይንስ ላይ ነው፣ እንደዚህ አይነት ላይ ነው አዳዲሶቹ ስራዎች ያሉት። መሬት ላይ ያሉትና በእጃችሁ የምትሰሯቸው ስራዎች እነ መኪና መንዳት ወይም ሆቴል ውስጥ አስተናጋጅ መሆን አውቶሜት እየተደረጉ ሪፕለው ነገር ከኮቪድ በፊትም ነበር። ኮቪድ ሲመጣ ደግሞ ያው ሁላችሁም ወደ የቤታችሁ ግቡ ሲባል ወደ የቤት ገብተ ስራ መስራት ካለብ የምትሰራው በኢንተርኔት ነው። ኢንተርኔት ላይ ያሉ ስራዎች ብቻ ቀሩ። ከበፊቱ ጀምሮ እየመጣ ያለ ነው። ወደፊትም አሁን የኮሮና ኬዝ ቀዝቅዞ ቢመለስም ይቀጥል ነገር ነው። እኛ ኮሚኒቲ በእርግጥ ወደ ቴክኖሎጂ እንደ ሌሎቹ ሀገሮች እንደ ኢንዲያኖች ወይም እንደ ኤዥያኖች ኢቨን እንደ አሜሪካኖች ወደ ቴክኖሎጂ በፍጥነት አልዞረም። ያ ደግሞ እኛ ኮሚኒቲ ከተጠቂ ከሚሆኑት ዋናዎቹ ኮሚኒቲ ውስጥ እንዲሆን ያደረገው እሱ ነው። አለመዞራችን ነው ወደ ቴክኖሎጂ።
ከአንዳንድ ትውልደ ኢትዮጵያን ጋር በነበረኝ የቀደመ ቆይታ ወደ ቴክኖሎጂ ቀመሱ ዘርፍ ላለመቀላቀላቸው ከሚያቀርቧቸው ምክንያቶች መካከል አንዳንዶቹን ሰምቻለሁ። የተጣበበ ሰዓታቸውን፣ አንዳንዶቹ ደግሞ ኢኮኖሚያዊ አቅማቸውን፣ ሌሎኞቹ ደግሞ የትምህርት ዝግጅታቸውን ምክንያት ያደርጋሉ። በአቅማቸው ዘርፉን ለመቀላቀል ማድረግ የሚችሏቸው ምን አይነት ነገሮች አሉ?
ባድ ነው የሚለው እንደ ምክንያት ይቀርባል እንጂ ትክክለኛው ምክንያት ግን እሱ አይደለም። ከባድ አይደለም የምትለዋን ነገር ለማስረዳት ሁል ጊዜ የምንጠቀምባት ነገር ምንድን ነው መሰለ? ከባድ ማለት አእምሮህ ሊረዳው የማይችለው ነገር ማለት ነው። ለምሳሌ ኳንተም ፊዚክስን ባወራልህ ከባድ ነው። ምንም ጎበዝ የሆነ ተማሪ ኮሌጅ ዲግሪ ያለውን ሰው ራሱ ስለ ኳንተም ፊዚክስ ባስረዳው ጊዜ ይወስድበታል እስኪረዳው ድረስ። ስድስተኛ ክፍል አምስተኛ ክፍል ብትሄድ ኳንተም ፊዚክስን አያስተምሯቸውም። ለምን? የስድስተኛ ክፍል አእምሮ ኳንተም ፊዚክስን ሊገባው አይችልም ብለው ስለሚያስቡ። ስድስተኛ ክፍልና አምስተኛ ክፍል ብትሄድ ግን የኮምፒውተር ሳይንስ ትምህርት፣ ዌብ ዴቨሎፕመንት፣ ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ ያስተምሯቸዋል። ለምን? ከባድ ስላልሆነ እና በስድስተኛ ክፍል አእምሮ መረዳት የምትችለውን ስለሆነ። ከባድ ነው ለኔ ልረዳው አልችልም የምትለዋ ምክንያት በተለይ ኮሌጅ ደረጃ ድረስ ተምሮ 12ኛ ክፍል ደረጃ ተምሮ ያለው ምክንያታዊ ያልሆነ ነው ማለት ትችላለህ። ከኢኮኖሚካሊ ሬዲ አይደለሁም የቴክኖሎጂ ትምህርት ለመማር ይሄኛውስ ምክንያት ሊሆን ይችላል? ይሄኛው ምክንያት ሊሆን አይችልም። ለምን ሃርቫርድ አትገባም? ለምን ኤምአይቲ አትገባም? ለምን የፈለክበት ትምህርት ቤት አትገባም? ዛሬ ላይ ለኮምፒውተር ሳይንስ እነሱ የሚያስተምሩህን ትምህርት በነፃ ኢንተርኔት ላይ የማታገኘው የለም። ዩቲዩብ ላይ ያሉ ኮርሶቹ እነ ዩዴሚ ወይም ኮርሴራ የሚባሉ ዌብሳይቶች ደግሞ አሉ። እነሱ ደግሞ 10 ብር 15 ብር እየከፈልክ ኮርሶቹን ማግኘት ትችላለህ። አይ ኢኮኖሚካሊ ሬዲ አይደለሁም የምትለውም ነገር እሱም አይደለም ምክንያቱ። ዋናው ምክንያት ብዙዎቹ ቴክኖሎጂ ፊልድ ከገቡ በኋላ እስከዛሬ ለምንድን ነው የቆያችሁት የሚለውን ስንጠይቅ ያገኘነው ምንድነው? የሆነ የውሸት የሆነ ፍርሃት አለ። ቴክኖሎጂ ፊልድ ይከብደኛል አልችለውም ለኔ አይደለም ምናምን የሚል ፍርሃት አለና ያቺ ፍርሃት ነች ዋናዋ ምክንያት እንጂ ፈርቼ ነው የሚለውን ላለማለት ይከብዳል። ዝም ብሎ ምክንያት ቀረበ እንጂ ዋናው ምክንያት የብዙ ሰው ፍርሃት ነው። ፍርሃት ውጪ እንግዲህ አንደባበቅ ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነውና ያቺ ትጋት ደግሞ ማለት ወር ለአራት ወር ለአምስት ወር ለስድስት ወር በትጋት መስራት ያለብህ ነገር ነው ልክ እንደ ቋንቋ እንደመማር።
ሌላው እንግዲህ በዚህ ሰዓት ኢትዮጵያ ውስጥ ሆነው የሚያዳምጡን በኢንፎርሜሽን ቴክኖሎጂ ዘርፍ የላቀ እውቀት ያላቸው ወጣቶችም አሉ። ዘመኑ ፈቅዶ በተለያዩ የዓለም ክፍሎች ያሉ ቀጣሪዎችና ተቀጣሪዎች እየተገናኙ አብረውም ስራ እየሰሩ ይገኛሉ። እነዚህ ኢትዮጵያውያን ወጣቶችስ ተመሳሳይ ድሎችን የሚያገኙበት ዘዴ አለ ወይ? ካሉበት ቦታ ከዓለም አቀፍ ገበያ ጋር ተገናኝተው በተሰጧቸውና በእውቀታቸው ሊያገለግሉ የሚችሉበት አሰራር
አለ? ይሄኛውም ትልቁ እንደውም ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቁ ተስፋ ይሄ ነው። ካሉበት ሆነው ስራዎችን ማግኘት ይችላሉ ወይ የሚለው ተስፋ ትልቁ ተስፋ ነው። እንዴት ነው መስራት የሚችለው የሚለውን ደግሞ የሚሰሩ ሀገሮችን ብናይ ለምሳሌ ፊሊፒንስን ብናይ ኢንዲያን ብናይ ቻይናን ብናይ እንዴት ነው እነሱ የሚያደርጉት የሚለውን ብናይ ሙሉ ለሙሉ ኢትዮጵያ ውስጥ ሪፕሊኬት መደረግ የሚችል ሲስተም ነው። ምን ማለት ነው? ለምሳሌ የኮምፒውተር ሳይንስ አንድ ዌብሳይት ዴቨሎፐር ለመሆን ብትፈልግ ኢትዮጵያ አሜሪካ ውስጥ ያለ ሰው ፈጣሪ ሰው ዌብሳይትን እንሰራለት ብቻ ነው እንጂ የሚፈልገው ኢንዲያ ሆነ ስራ፣ ከካምቦዲያ ሆነ ስራ፣ ከኢትዮጵያ ሆነ ስራ፣ ከናይጄሪያ ሆነ ስራ ሎኬሽን ምንም ማተር አያደርግም። ይሄንን አድቫንቴጅ በመውሰድ ነው ኢንዲያኖች አሁን ትክክለኛ ዴታውን ቁጥሩን እንዳልሳሳት እንጂ 2018 ላይ 10 ሚሊዮን ሰው ከኢንዲያ ሆኖ ነው የሰራው እንደዚህ አይነት ስራ። 10 ሚሊዮን ሰው አማካይ ገበያቸው $26,000 እንግዲህ በኢትዮጵያ ብር አምታውና ወቅ ምን ያህል እንደሆነ ይሄው በአመት ለኢንዲያ ከኢንዲያ ሆነው የሰሩት ሰዎች ያስገቡት ገቢ ወደ $250 billion ነው። ቡና ለኢትዮጵያ ያስገባው ገቢ $2 billion ነው። እንግዲህ ከቡና ስንት እጥፍ ማለት ነው? 100 እጥፍ ገቢ ኢንዲያ ሆነው በቴክኖሎጂ ፊልድ የሚሰሩ ሰዎች ናቸው ለኢንዲያ ያስገቡት። 10 ሚሊዮን ሰው የሚደግፍ ኢንተርኔት ኮኔክሽን ኢትዮጵያ ውስጥ ላይኖረን ይችላል። 1000 ሰው ቢሰራ፣ 5000 ሰው ቢሰራ፣ 10000 ሰው ቢሰራ አቨሬጅ ኢንካም $25,000 ሆኖ ትልቅ የስራ መፍጠሪያ እድል ነው። ናይጄሪያ ይሄንን አድቫንቴጅ እየወሰደች ነው ከአፍሪካ። ቱኒዚያ ይሄንን አድቫንቴጅ እየወሰደች ነው። ሳውዝ አፍሪካ ይሄንን አድቫንቴጅ እየወሰደች ነው። ከኢትዮጵያ ሆኖ መስራት ይቻላል። በመንግስት ደረጃ እንኳን ባይሆን ጎበዝ ልጆች በራሳቸው ተሯሩጠው ኢንተርናሽናል የሆኑ ስራዎችን መፈላለግ ይችላሉ። እነዛ ደግሞ መፈላለጊያ ሳይቶች አሉ። ለምሳሌ ፋይቨር የሚባል ሳይት አለ fiverr.com፣ አፕወርክ የሚባል ሳይት አለ upwork.com። አውስትራሊያ፣ ከአውሮፓ፣ ከአሜሪካ ያሉ ሰዎች ቀጣሪዎች እነሱን እየፈለጉ የሚቀጥሩበት ፕላትፎርም ነው።
ዱኛ በቀለ የመረጃ ቴክኖሎጂ ባለሙያ፣ የቫንጋርድ ቴክ ድርጅት መስራች፣ ለአሁኑ በአድማጮቼ ስም እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮቻችን የዕለቱ መሰናዶ እየጨረስን ነው። በነገው ምሽት በቀጥታ የስልክ ውይይት እንዲሁም የተለያዩ መሰናዶዎች እንመጣለን። የባህር ዳር ከተማ በጎ አድራጊ ወጣቶች ለዋግ ተፈናቃዮች ከማህበረሰቡ ያሰባሰቡትን የአይነት ድጋፍ በስፍራ በመገኘት አስረክበዋል ብለን ነበረ። አስቴር ምስጋናው በዚህ ሳምንት ቀጥሎ ይቀርባል።
እንደነዚህ ያሉ ከወደ ዋግምራ ብሔረሰብ አስተዳደር ዞን የሚሰሙ ድምጾች በባህር ዳር ከተማ የበጎ ፍቃድ አገልግሎት ለሚሰጡ ወጣቶች ራስ ምታት ሆኖ ሰንብቷል። የሰቆቃ ድምጹን ሰምተው ዝም ያላሉ የባህር ዳር ወጣቶች በከተማው በየቦታው ድንኳን ጥለው ከማህበረሰቡ እርዳታ ጠየቁ። እና በአስር ቀናት ውስጥ በሚሊየን የሚገመት የአይነት ድጋፍ ማግኘታቸውን የባህር ዳር ከተማ የበጎ አድራጎት ማህበር ሰብሳቢ ወጣት መታገስ ገብረ ሚካኤል ይናገራል።
እዚህ ክልል ውስጥ ከ11 ሚሊዮን በላይ ህዝብ ለከፍተኛ የረሃብ ችግር ተጋልጧል። ከዚህ ማዕከል የሰቆጣ ወገኖቻችን ናቸው እና እንደ ማህበር ዝም ማለት አልነበረብንም። መክረን ተንቀሳቅሰን እንደተለመደው ከአሁን በፊትም መተከል ላይ ለተፈናቀሉ ከቻግኒ ራንች ካምፓኒ ለሚገኙ ወገኖቻችን የሁለት ሲኖትራክ እና አንተ ሳቢ ይሄን ወደ 2.6 ሚሊዮን ብር የሚገመት ንብረት ወስደን አከፋፍለን ነው መጣን የነበረውና በተመሳሳይ አሁንም ሰቆጣ ላይ ያለውን ችግር ለመፍታት የበኩላችንን መወጣት አለብን ከሚል አንደርስታንድ ተነስተን እንደምታዩ አምስት ቦታዎች ላይ ባህር ዳር ከተማ ላይ ድንኳን ተክለን አባይ ማዶ ላይ ፓፒረስ እና በግተራ ላይ ሆስፒታል ላይ እና ቀበሌ 14 ላይ ተክለን እንደምታዩ ይሄን ግብአት አሰባስበናል። በጣም ከሁለት መቶ ኩንታል በላይ ነው። መኮሮኒ አለ፣ የበቆሎ ዱቄት አለ፣ ፊኖ ዱቄቶች አሉ፣ አልሚ ምግብ አለ፣ ልብሶችም አልባሳትም አሉ፣ የንጽህና መጠበቂያዎች አሉ። እነዚህን ሰባስበናል። በገንዘብ ደግሞ ወደ 1.3 ሚሊዮን ብር የሚሆን ሰብስበናል እና ግዥም ተፈጽሟል። እነዚህን ግዥ የተፈጸሙትንም ፕራይመሪ የሚያስፈልገው ምንድን ነው ብለንም ከሰቆጣ አስተዳደር ጋር በመነጋገር ግዥ ፈጽመናል። በርበሬ፣ ጨው፣ እንጨት፣ አልሚ ምግቦች፣ የ200 ሺህ ብር አልሚ ምግብ አለ፣ የ600 ሺህ ብር ዱቄት አለ። እነዚህን ገዝተን ጉዞ ለማድረግ እንቅስቃሴ ጀምረናል።
ወጣት መታገስ እንደሚለው የኑሮ ውድነት የሚያስቃየው ህዝብ አሁንም ተካፍሎ ለመብላት አንጀቱ እንስፍስፍ ነው ይላል።
በኑሮ ውድነት ምክንያት ችግር ውስጥ የገባው ማህበረሰባችን ያለውን ሳይሆን ካለው ላይ ሳይሆን ከተረፈው ላይ ሳይሆን ያለውን እያካፈለ ይህ እንደምታዩ ይዞን ሊመሰገን ይገባል። በጣም እኛም ወስደን ስቶር አድርገን ሳይሆን አከፋፈለን ለመምጣት አስበን እየሰራን ነው።
ወጣት ሩት ጫኔ ለአስር ቀናት ጎና ላይ የእርዳታ እህል ስታሰባስብ መቆየቷን ትናገራለች። የህዝቡ መተሳሰብና የመደጋገፍ ባህል እንዳስገረማትም ገልጻለች።
ሁሉ ያገኘነው ከህዝቡ ነው። በውጭ የሚኖሩ አንዳንድ ድርጅቶች አግዘውናል። እንደገና ህብረተሰቡም በደንብ አግዞናል። በደንብ ደስ የሚል ቆንጆ ምላሽ ነው ያገኘነው ከህብረተሰቡ። እንደምታውቂው ህብረተሰቡ ኑሮ በጣም ከብዶናል። በጣም ከባድ ነው። እኛን ጨምሮ ኑሮ በጣም ከባድ ነው። ለራሳችን በልቶ ማደር እየከበደን ባለበት ሰዓት ህዝቡ ግን ሌላው እየተራበ እኛ ሁለት የምንበላ ከሆነ አንዴን በልተን እናድራለን ብሎ ነው እያገዘን ያለው ማለት ነው።
ከባህር ዳር ከተማ የተሰባሰበው የእርዳታ እህል እዛው ለማድረስ ጉዞ መጀመራቸውንም ወጣት መታገስ ነግሮኛል። እንዲህ የመተሳሰብና የመደጋገፍ ባህሉ በሌሎች አካባቢ ባህል እንዲሆን ይመክራሉ ወጣቶቹ።
አማራ ክልል ላይ በጣም ብዙ ተፈናቃዮች አሉ። በእኛ ተከሻ ብቻ ማስተካከል የምንችለው ነገር አይደለም እና መንግስት ቢያግዘን፣ ህዝቡም ደግሞ ከዚህ በተሻለ በደንብ ቢነሳሳና አብረን ብንሰራ ይህን ስራ ለወጣቶችም ይህን ጥሪ ያቀርባለሁ።
ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አድማጮቻችን የጋቢና ቪ ሁድ ምሽት መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት በቀጥታ የስልክ ውይይት ስራአጥነት ላይ እንጠብቃችኋለን። እንድትደውሉልንም እናበረታታለን። እንዲሁም በፌስቡክ ገጻችን ቪያ ማሃሪክ ላይ ጥያቄዎቻችሁን አስተያየቶቻችሁን አድርሱ። ደውለን እናገኛችኋለን። ስልክ ጥሯቻችሁን እዛ ላይ ልትተውልን ትችላላችሁ። መሰናዶን በመብራት አስተናግዳችሁ የቆየሁት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ ከመላ አሜሪካ ድምጽ ባለሙያዎች ጋር ነበርን። በድጋሚ መልካም በዓል መልካም ምሽት ተመኘን። ደህና ደሩ።
Shalom.